የዜና መጽሔት
ቀዳሚው ርዕሰ ጉዳያችን ከአዲስ አበባ የደረሰን ዘገባ ነው። ብሔራዊ የመረጃና ደህንነት አገልግሎት የአቪዬሽን ደህንነት ስራዎችን በመሪነት እንዲያስፈጽም ስልጣን የሰጠው ማሻሻያ አዋጅ ዛሬ በህዝብ ተወካዮች ምክር ቤት በአብላጫ ድምፅ ጸድቋል። አዋጁ የኢትዮጵያ አየር መንገድ ግሩፕ ለመንገደኞች ደህንነት ሲባል ተጓዦች ከሚከፍሉት የአውሮፕላን ትኬት ዋጋ ላይ ተጨማሪ የአገልግሎት ክፍያ እንዲያስከፍል ይደነግጋል። በአየር መንገዱ የሚሰበሰበው የአገልግሎት ክፍያ ወደ ብሔራዊ መረጃና ደህንነት አገልግሎት ቋት ገቢ የሚደረግ ሲሆን ገንዘቡ የበረራ ደህንነትን ለማስጠበቅ እንደሚውልም ሰፍሯል። የአገልግሎት ክፍያውን ከትኬት ዋጋ ላይ ደርቦ መሰብሰቡ የገንዘብ ሚኒስቴርን ስልጣን የሚጋፋ እንዳይሆን ከምክር ቤት አባላት ተደጋጋሚ ጥያቄ ቀርቦበታል። ለቀረበው ጥያቄ አሰራሩ ዓለም አቀፍ መሆኑ ከመንግስት የገንዘብ አሰባሰብ ስርዓት ጋር የማይጋጭና ፍትሐዊ ነው የሚል ምላሽ ተሰጥቶበታል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ አለው።
የህዝብ ተወካዮች ምክር ቤት ዛሬ ረቡዕ ሚያዝያ 13 ቀን 2018 ዓመተ ምህረት ባደረገው መደበኛ ስብሰባ በሁለት ተቃውሞና በሁለት ድምጸ ተአቅቦ በአብላጫ ድምጽ ያጸደቀው የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ አዋጅ ለብሔራዊ መረጃና ደህንነት አገልግሎት በዘርፉ ላይ ሰፊ አስፈጻሚነት ስልጣን የሰጠ ነው። በዚህ መሰረት ተቋሙ የአየር እንቅስቃሴ አገልግሎት ሰጪዎችንና ሌሎች የሚያወጧቸውን የደህንነት መርሃ ግብሮችንና መመሪያዎችን የመገምገም የማጽደቅ እንዲሁም ተገቢውን የጥራትና የቁጥጥር ተግባራትን ያከናውናል። በዛሬው የምክር ቤቱ ስብሰባ መነጋገሪያ የነበረው የድንጋጌው ክፍል አዋጁ የኢትዮጵያ አየር መንገድ ግሩፕ ለመንገደኞች ደህንነት ስራ ለሚውል የደህንነት መሳሪያ ግዢ ሲባል ተጓዦች ከሚከፍሉት የአውሮፕላን ቲኬት ዋጋ ላይ ተጨማሪ የአገልግሎት ክፍያ እንዲያስከፍል የሚደነግገውን የተመለከተው ነው።
ይህ አዋጁ የመንግስት ፋይናንስ አሰራር የሚጥስ ነው ብዬ አስባለሁ። ይህ አንቀጽ መስተካከል አለበት። ሁለተኛው ክፍያውን በተመለከተ ከተጓዦች መሰብሰብ አለበት ብዬ አላስብ። መሰብሰብ ያለበት ከአየር መንገዶች ነው።
በአዋጅ የተቀመጠው ማንኛውንም የመንግስት ተቋማት ገቢ የመሰብሰብና ባጀት የመበጀት በአዋጅ የተሰጠው ፋይናንስ ገንዘብ ሚኒስቴር። ስለዚህ ይህ ነገር ከሱ ጋር የሚጣረስ ስለሚመስለኝ ብሔራዊ መረጃ ለአየር መንገዱ ለሰጠው ከሆነ እሱ ስፔሻል አገልግሎት ነው። በስምምነት በአዋጅ ተቀምጦለት ለሰጠው አገልግሎት ብቻ ለሚመለከተው በግልጽ እዛ ላይ ቀመጥ ጥሩ ነው የሚል ነገር አለ። ካልሆነ አሻሚ
ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ የሰጡት በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈትሂ ማህዲ ይህ አሰራር ዓለም አቀፍ መሆኑንና ከመንግስት የገንዘብ አሰባሰብ ስርዓት ጋር የሚጋጭ እንዳልሆነ ገልጸዋል።
ማዘመን ያስፈልጋል። ይሄ ማዘመን ደግሞ በራሱ የሆነ ወጪ ያለው በርካታ ወጪዎች ያስፈጥራል። በሰው ኃይል፣ በቴክኖሎጂ፣ በኢንፍራስትራክቸር ውስብስብና ተለዋዋጭ ነው። በዚህ ጊዜው በተለይ ጥቃት የሚያደርሱ ጠላቶች የአየር መንገድን በጣም ይፈልጉታል። አመቺም ስለሆነ ጉዳቱ በጣም የከፋ ስለሆነ ሀገራት ላይ የሚደርሰው ጉዳት። ስለዚህ ይህን ለመከላከል ቴክኖሎጂ መታጠቅና የአቪዬሽን ዘርፉን ደህንነት የተረጋገጠና ተወዳዳሪ እንዲሁም ማስቻል የግድ ይላል። ስለዚህ አውሮፕላን መንገዱን የሚሳፈር ሰው ደህንነቱን ለማስጠበቅ ራሱ ከፍሎ በራሱ በከፈለው ሰርቪስ ያገኛል ማለት ነው። ደህንነቱ ይጠበቅለታል ማለት ነው። ፍትሐዊም ነው፣ ግልጽም ነው። አሰራሩ ደግሞ በዓለም አቀፍ ደረጃ የተደገፈ በርካታ ሀገራትም እየተገበሩት ያለ አካሄድ ነው።
ዛሬ የጸደቀው አዋጅ በአውሮፕላን ማረፊያዎች አስተማማኝ ፍተሻ ላለፉ መንገደኞች ዳግም ፍተሻን በማስቀረት የተሳፋሪዎችን እርካታ ለመጨመርና የኤርፖርቶችን የንግድ እንቅስቃሴ ለማሳለጥ የሚያስችሉ የተባሉ ድንጋጌዎች ተካተውበታል። ብሔራዊ መረጃና ደህንነት በአውሮፕላንና በአውሮፕላን ማረፊያ ጣቢያዎች ላይ ህገወጥ ጣልቃ ገብነት ሊፈጸምባቸው የሚችሉ ከትከሻ የሚተኮስ የአየር መከላከያ መሳሪያ ወይም ስጋት ማድረስ የሚችል ማንኛውም ነገር ወይም ሰው አልባ አውሮፕላን ዝውውር ቁጥጥር ያደርጋል። ሊቃጣ የሚችል አደጋን ለመከላከል የደህንነት እርምጃ ስርዓት ይዘረጋል፣ እርምጃም ይወስዳል። ከዚህ ባሻገር ተቋሙ የመንገደኞችን ምዝገባና ቅድመ በረራ መረጃ የመሰብሰብና የማሰራጨት ተግባራትን ይመራል፣ ያስተባብራልም ይላል። በሀገር ውስጥ ከሚያከናውናቸው የመረጃና ደህንነት ተግባራት በተጨማሪ ከሌሎች አቻ ተቋማት በመተባበር ዓለም አቀፍ የወንጀል ሪከርድ ያላቸውን ተጠርጣሪዎችን የሚመለከት መረጃ በመለዋወጥ ክትትልና ቁጥጥር በማድረግ ሽብርተኝነትንና የተደራጁ ወንጀሎችን በመከላከል ረገድ እንደ ሀገር ያለበትን ኃላፊነት ይወጣልም ይላል። በተሻሻለው አዋጅ በኢትዮጵያ በኩል የሚጓዙ ተላላፊ መንገደኞች ከመነሻ ሀገር የሚደረግላቸው የደህንነት እርምጃ አስተማማኝ መሆኑ ሲረጋገጥ መንገደኞችና የጉዞ እቃዎቻቸው ከፍተሻ ነጻ ሊሆኑ የሚችሉበት ድንጋጌም ተካቷል። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
ተከታዩ ዘገባችን የአላማጣ ከተማ ነዋሪዎች ቅሬታና የአስተዳደሩ ምላሽ የተመለከተ ነው። በአላማጣ ከተማ ከፌዴራል ኃይሎች መውጣት በኋላ በህወሓት አስተዳደር ስር የሚገኙ ነዋሪዎች በልማት ዘመቻና በሰልፍ አልተሳተፋችሁም በሚል ምክንያት ለከፍተኛ የገንዘብ መቀጮና እንግልት እየተዳረጉ መሆኑን ተናገሩ። የአስተዳደሩ ከንቲባ የቀረበውን ቅሬታ መሰረተ ቢስ ነው ሲል ከተማውን ጥለው የተሰደዱም እንዲመለሱ ጥሪ አቅርቧል። ነዋሪዎች ግን ጫናው ክፉኛ እንዳማረራቸውና ወጣቶችም አካባቢውን ጥለው እየተሰደዱ መሆኑን ተናግረዋል። ኢሳያስ ገላው ተጨማሪ ዘገባ አለው።
የአላማጣ ከተማ ነዋሪዎች ከጥር 2018 ዓ.ም በኋላ የፌዴራል ኃይሎች ከተማዋን ለቀው ከወጡበት ጊዜ ጀምሮ በህወሓት አስተዳደር ስር ከፍተኛ የገንዘብ ቅጣት እየተጣለብንና ለእንግልት ተዳርገናል ይላሉ። በአላማጣ ከተማ የሚኖሩ ስማቸው እንዳይጠቀስና ለደህንነታቸው ሲሉ ድምጻቸው እንዲቀየርላቸው የጠየቁ አስተያየት ሰጭም ቅጣቱ የሚጣልብን በአደባባይ ወጥተን ህወሓትን በሚደግፉ ሰልፎች ላይ አልተሳተፋችሁም በሚልና በልማት ዘመቻ ስም ነው ይላሉ።
ህዝቡ ብራንጣ ነው። ዘመቻ ያልወጣችሁ እያሉ ሰላማዊ ሰልፍ ያልወጣችሁም እያሉ ባለፈው ሰላማዊ ሰልፍ አድርገዋል ነበረ። አሁን ያልወጣውን ጠቅላላ በቃ ሁለት ቀን ዘመቻ ያልወጣ አንድ ሺ 300 ብር በቃ አሁን ዛሬ እኔ ከሆንኩኝ ነገ ወዲያ ደግሞ አንተ ነው። እንደዛ ነው ያለው።
በተለይም ከሰሞኑ በንግድ ሱቆች ላይ እየተጣለ ያለውን ከፍተኛ የገንዘብ ክፍያ መክፈል ያልቻሉ ነጋዴዎችም የንግድ ሱቆቻቸውን እስከ መዝጋት መድረሳቸውን ነዋሪዎቹ ይገልጻሉ።
አብዛኛው የስራ ቦታዎች እየተዘጉ ነው። ቀምጡ ነው። ዛሬ አንድ ሶስት ታጣቂ ይመጣባል። እሱ የሆነ ብታሽ ወረቀት ይሰጣል፣ ትከፍላለህ። ሌላ ጊዜ ደግሞ በሳምንት ደግሞ ይመጣባል። እንደዚህ ያለ አብዛኛዎች እነዚህ በተለይ እነዚህ ጣውላ ቤቶችና አብዛኛው በቃ ድርጅቶች ተብሎ ወጣት እንትን የሚረባቸው የነበረ ስራች እነሱ ወደ አሁኑ እየተዘጉና እያቆሙ ያሉ
አስተዳደሩን የማይደግፉና የተለየ ሀሳብ የሚያራምዱ ሰዎች ላይም እስራት መኖሩን ነው አስተያየት ሰጪዎቹ የሚናገሩት። በተለይም በከተማዋ የሚገኙ ወጣቶች አካባቢውን ትተው መሰደዳቸውንም ያወሳሉ።
እስራት አለ ሆነ ይሄ አልመጣም። እኔ ከእናንተ ጋር ምንም አይነት ግንኙነት የለኝም። ምንም እናንተ መጥታችሁ ያሰራችሁ ነገር የለም ወይ? ስራ ዘመቻ የተሰራ ነገር ካለ ደግሞ ማሰራበት መንገድ ይፈጠር ላይ ምናምን የሚከራከራቸው ካለ የሆነ በሀሳብ የምታሸንፋቸው መንገድ ካለ ቤት ላይ ምንሻ ታጣቂ ይመጣል ይዘ ያለች ማታ
ወጣትማ ምን ወደ ቆቦ ሄደ እኮ ሰው የኛም ቆቦ ነው ያሉ የተሸዱት በቃ ከውጥረት ነው ከባድ ስላለ አሁን በቃ አፍንጫችን ተይዘና ነው ግብር ይላሉ ምን ይላሉ በቃ የሚያስግጡ ነው።
የአላማጣ ከተማ አስተዳደር ከንቲባ የሆኑት አቶ ሞገሽ ሽፈራውም በህዝቡ የቀረበው ቅሬታ ትክክል አይደለም ይላሉ።
ያስኬድነው ሰልፍ የለንም መታወቅ ያለበት በአሁኑ ሰዓት በዚህ በፖለቲካ ዙሪያም አንድ እስረኛ የሚባል የለንም። ከፈለክም ክሮስ ቼክ ማድረግ ትችላላችሁ የእኛ ፖሊስ ጣቢያ ሄዳችሁ። ለምሳሌ ታሰረብን ከተባለ ማዕከል የሚባል ጥሩ ነበር። በተቻለ መጠን ከተማው ደግሞ ሰላማዊ የሆነ ኑሮ የሚኖርበት የተረጋጋ ፖለቲካ ያለበት ለማድረግ ነው እየሰራን ያለ ነው። አንዱ አሳዳጅ አንዱ ተሳዳጅ የሚሆንበት የለም። ቅሬታ ሰው የማቅረብ መብት ይኖረው ይችላል። እኔ እስካሁን በምመራው ግን በቅጣትም በስርም የያዝነው ሰው እንደሌለ ነው ማቀው ማለት ነው።
ከአራት ወራት በፊት የፌዴራል ኃይሎች ከተማውን ትተው ሲወጡ ከተማውን የማስተዳደር ኃላፊነት የተረከቡት አቶ ሞገሽ ሽፈራውም በፖለቲካም ይሁን በሌሎች ተጽዕኖ አላማጣን የለቀቁ ግለሰቦች ፖለቲካውን ለኛ ትተው ወደ አካባቢያቸው መመለስ ይችላሉ ሲሉ ይናገራሉ።
እኛ እንዳውም ማንኛውም የፖለቲካ ልዩነት የነበረ በሰላማዊ መንገድ አገር መኖር ይቻላል። ፖለቲካ ልዩነት ካለም በጠረጴዛ ዙሪያ ላይ የሚፈታው። በዚህ ደግሞ ችግር ያለባችሁ የግለሰቦች ችግር ካለባችሁ ደግሞ ከግለሰቦች ጋር ይቅር ተባባሉ። እንደ መንግስት ግን ከፍተኛ ጥፋት ካጠፋ ውጭ ይሄ እንዳለ ዝም ብሎ ማንኛውም የቀበሌ አመራር ነበረ የወረዳ አመራር ነበረ ተብሎ የሚጠየቅበት መንገድ አሰራርም እንደሌለን ያን ሁሉ ህዝቡን በተረከነ መንገድ መምራት ስለምንፈልግ እኛም ወደ ቤቱ መጥቶ ከልጆቹ ከቤተሰቦቹ ጋር ሆኖ በቃ የሚሰራውን የነበረውን ስራ ፖለቲካውን ለእኛ ትቶ በሰላማዊ መንገድ መኖር ይችላል።
የፌዴራል ኃይሎች ከአላማጣ ከተማ መውጣታቸውን ተከትሎ ቁጥራቸው ከ60 ሺህ የሚልቁ ሰዎች ከ6 የተለያዩ ወረዳዎችና ከተማ አስተዳደሮች ተፈናቅለው በቆቦ ከተማና አካባቢው ይገኛሉ። ለዶቼ ቬለ ዘገባ ኢሳያስ ገላው።
ተከታዩ ዘገባ ወደ ጋምቤላ ነው የሚወስደን። በጋምቤላ ክልል የነዳጅ ዋጋ በከፍተኛ ደረጃ መናር በዕለት ዕለት እንቅስቃሴያቸው ላይ ከፍተኛ ተግዳሮት መደቀኑን የከተማ ነዋሪዎች ተናግረዋል። የነዳጅ ዋጋ መጨመርም በትራንስፖርት አገልግሎት ላይ ተጽዕኖ ማሳደሩን እነዚሁ ነዋሪዎች ተናግረዋል። ነዳጅ ወደ ማደያ ቢመጣም በበቂ ሁኔታ እንደማይዳረስ የሚናገሩት ነዋሪዎቹ በጥቁር ገበያ ደግሞ በከፍተኛ ዋጋ በስፋት እንደሚቸበቸብ ተናግረዋል። ነጋሳ ደሳለኝ ዝርዝር ዘገባ አለው።
በጋምቤላ ክልል ከቅርብ ጊዜ ወዲህ የነዳጅ ዋጋ መጨመሩን ተከትሎ የትራንስፖርት ዋጋን በእጥፍ እየጨመረ እንደሚገኝ ነዋሪዎች ተናግረዋል። ነዳጅ በሊትር በጥቁር ገበያ ከ1000 ብር በላይ መሆኑን ያነጋገርናቸው የአካባቢው ነዋሪዎች አመልክተዋል። ነዳጅ ከማደያ ይልቅም በጥቁር ገበያ በቀላሉ እንደሚያገኙ የተናገሩት አቶ ፖል የተባሉ የከተማው የባጃጅ አሽከርካሪ በጥቁር ገበያ የቤንዚን ዋጋ እስከ 1500 ብር እየተሸጠ እንደሚገኝ ተናግረዋል።
ብላክ ማርኬት ገዢ የሚደርሰው ማለት ለባለ ሞተር ባለ ነዳጅ ጀረተማ የሚደርሰው በዚህ አንድ ሊትር 1500 ነው። ያኛው ደግሞ 1000 ብር ነበር። እንደዛ ነው የሚታወቁ።
ነዳጅ በከተማው ማደያዎች ለተወሰኑ ተቋማት እንደሚሰጥ የተናገሩት ነዋሪው በነዳጅ እጥረት ምክንያት የትራንስፖርት አገልግሎት የሚሰጡ በርካታ ተሽከርካሪዎች ስራ ማቆማቸውንም ተናግረዋል። በጋምቤላ ክልል አቦቦ የተባለ ወረዳ ነዋሪ የሆኑትና ስማቸው እንዲጠቀስ ያልፈለጉ ነዋሪም ለሞተር ሳይክልና ለባጃጅ ነዳጅ በአካባቢያቸው ማግኘት እንዳልቻሉ ተናግረዋል። 100 ብር የነበረው ከአቦቦ ጋምቤላ ከተማ የትራንስፖርት ዋጋም ወደ 400 ብር ከፍ ማለቱን ገልጸዋል። የረጅም ርቀት የህዝብ ማመላለሻ ተሽከርካሪዎች ታሪፍም እንደዚሁ በእጥፍ መጨመሩን ነዋሪው አብራርተዋል።
ከፍተኛ ነው። ነዳጅም ትራንስፖርትም በጣም ከፍተኛ ነው። እኛ ጋር አሁን ከጋምቤላ ወደዛ ወደኛ አሁን 400 በፊት 100 ብር ነበር። አሁን 400 ብር ትራንስፖርት በጣም እንትን ብሏል። እና ደግሞ ከዛ ከመሀል ሀገር ከጅማ በፊት በ1500 ብር መጥቶ አሁን በ4000 ምናምን ነው እየመጡ ያሉ።
በክልሉ የጸጥታ ስጋት ያለባቸው አካባቢዎች የሚጓዙ ተሽከርካሪዎችን በተመሳሳይ የትራንስፖርት ዋጋ በእጥፍ መጨመሩን የተናገሩት ሌላው ነዋሪ ወደ ሌሎች አካባቢዎች ደግሞ በነዳጅ ጥረት ተሽከርካሪዎች አልፎ አልፎ እንደሚንቀሳቀሱ አስታውቀዋል። በአካባቢው ነዳጅን ከማደያዎች ለማግኘት አስቸጋሪ መሆኑን በመጥቀስ በከተማ ውስጥ ለባጃጅ ስራ ቤንዚን ከጥቁር ገበያ እንደሚያገኙም ገልጸዋል።
ደግሞ ማደያ ላይ እኮ ያለው ነገር በጣም ከባድ ነው። የሚያስጠላ ነው። ማደያ ላይ አይሸጥም ብሎ መደምደም ነው የሚሻለው። ምክንያቱም እነሱ አሁን ብላክ ላይ በሊትር ናፍጣ ኦልሞስት አሁን 1000 ሳይገባ አይቀርም። 700 ምናምን የገዛ ነው ትንሽ ቆይቷል። ስለዚህ አሁን ኦልሞስት ወደ 1000 ይጠጋል ብዬ ነው አስበው እና ሌሎች እንኳን 1200 እየተባል ነው ያሉ ነበር።
የጋምቤላ ክልል ንግድና ኢንዱስትሪ ቢሮ በበኩሉ ህገወጥ ንግድ ላይ የተሰማሩ ግለሰቦችን ለመከላከል ቁጥጥር እያደረገ እንደሚገኝ አመልክተዋል። በክልሉ ንግድና ኢንዱስትሪ ቢሮ የንግድ ዘርፍ ምክትል ኃላፊ የሆኑት አቶ ሙልጌታ ሩት የመካከለኛ ምስራቅ ጦርነትን ተከትሎ የነዳጅ እጥረት መከሰቱን ተናግረዋል። በክልሉ ነዳጅ ለህዝብ ማመላለሻ መኪኖች ቅድሚያ እንዲሰጣቸው ተብሎ ለተለያዩ ተቋማት በማቅረብ አገልግሎት እየተሰጠ እንደሚገኝም ጠቁመዋል። በክልሉ ነዳጅ ማደያዎች እና ሌሎች ለእርሻ አገልግሎት ነዳጅ የሚወስዱ ግለሰቦች በመመሳጠር ወደ ጥቁር ገበያ በመውሰድ በውድ ዋጋ እየሸጡ እንደሚገኙ ጥቆማዎች እንደደረሳቸውም ተናግረዋል።
ቼክ ስናደርግ ወደዛ ወደ ማዲያ ሲኔት የምናገኘው ኖርማል ታሪፍ ነው። በቴሌቢል ምላቆ ማለት ነው። ግን በውጭ ስምምነት አላቸው። ወርሃስ ጥቆማ ሲመጣ ደግሞ በዚህ እየሸጡ ነው የሚለው ነገር ይመጣል። ማዲያ ላይ ሄደ ቼክ ስታደርግ ያው ኖርማል ታሪፍ ነው እየሸጡ ያለው እየተላከ ያለው ማለት ነው። እና ውስጡም ችግር አለ። አንዳንድ ቦታ ደግሞ ለነዚህ ለእርሻ ለሌላ ያሉ ለወርክ ሌሎችም ለሌላ ምክንያት እንትና ተደርጎ ሲወስዱ እነዚህ የመንግስት ተቋማት የሚሰጧቸው አሉ። እነዚህ ነገሮች ናቸው ያኔ ስንሰጣቸው የነበረው። በሌላ በጎ ደግሞ እነሱ ደግሞ ወደ ብላክ ማርኬት ለን የመንግስት መኪናው ደረስንባቸው መንግስት መኪና ጭምር ማለት ነው ወደዚህ ቦታ ይሄዳለው ይላል። ሄዶ ደግሞ ያወጣሉ። እነሱ ናቸው ሞር ወደ ብላክ ማርኬት ያደረጉ ያለው ማለት ነው። ሲጠና ማለት ነው።
ነዳጅ በህገወጥ መንገድ ሲሸጡ በቁጥጥር ስር የዋሉ ግለሰቦች እንዳሉ የተናገሩት አቶ ሙልጌታ ስለተያዙ ሰዎች ጉዳይ ግን በዝርዝር አልገለጹም። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
ተከታዩ ዘገባችን የመካከለኛው ምስራቅ ቀውስን ይመለከታል። በአሜሪካና ኢራን መካከል ለ14 ቀናት ታውጆ የነበረው የተኩስ አቁም ስምምነት ነገ ረቡዕ ሊያበቃ የሰዓታት ዕድሜ ብቻ ቀርተውታል። ዓለም አቀፉ ማህበረሰብ አይኑን በፓኪስታን መዲና እስላማባድ ላይ ባደረገበት በዚህ ወቅት የነገው የጊዜ ገደብ ከመጠናቀቁ በፊት ስምምነት ይደረስ ይሆን ወይ የሚለው ጥያቄ በስፋት ተጠባቂ አድርጎታል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ለወሳኙ ድርድር ወደ ፓኪስታን አምርተዋል። ሆኖም እስካሁን ከኢራን ወገን በድርድሩ ላይ መሳተፍ አለመሳተፉ በውል አልተለየም። ዋይት ሀውስ ስምምነት ሊደረስ ይችላል የሚል ተስፋ ቢኖረውም በኢራን በኩል ግን አሜሪካ የጣለችው የባህር ላይ እገዳ እንዲነሳ ቅድመ ሁኔታ መቀመጡ ነው የተሰማው። ወደዚህ ወደ ስቱዲዮ ከመግባቴ በፊት በዚህ ጉዳይ ላይ ዋሽንግተን ዲሲ የሚገኘውን ዘጋቢያችን አበበ ፈለቀን በዚህ ጉዳይ ላይ በስልክ አነጋግሬዋለሁ።
በአሜሪካና በኢራን መካከል ተደርጎ የነበረው የተኩስ አቁም ወደ መጠናቀቁ እየተቃረበ ነው። በዚህ ጊዜ ደግሞ የአሜሪካዊ ምክትል ፕሬዚዳንቱ ቫንስ ለድርድር ወደ ፓኪስታን እንደሚያቀኑ መረጃዎች ያመለክታሉ። በዚህ ሂደት ግን ኢራን በንግግሩ ላይ ለመሳተፍ አሁንም ድረስ በእርግጠኝነት የወጣ መረጃ የለም ፈቃደኝነቷን በተመለከተ። እንደው የተኩስ አቁም ስምምነቱ ነገ ከመዓለቁ በፊት በሁለቱ ሀገራት መካከል ስምምነት ላይ ሊደረስ የሚችልበት እድል አለ ትላለህ?
እንግዲህ ሙሉ በሙሉ በሚባል ደረጃ ሁለቱም ወገኖች በሚያስቀምጧቸው ቅድመ ሁኔታዎች መነሻ በመሆን ሙሉ በሙሉ የሆነ ሰላማዊ ስምምነት ይደረጋል የሚል እምነት የለም። ያም ሆኖ ግን ዋናው የልዩነታቸው ምክንያት ቴክኒካል ችግር ብቻ አይደለም። ሁለቱም ወገኖች ያስቀመጧቸው የመደራደሪያ ሀሳቦች እጅግ በጣም የተራራቁ ናቸው። አንድ ሁለተኛ ደግሞ በሁለቱም ወገኖች መካከል ያለው የመተማመን ደረጃ በጣም ዝቅተኛ ነው። ሶስተኛ ውይይቱ በሚደረግበትና ለሰላም ጥሩ ውጤት ሊመጣ ነው በሚባልበት ሰዓት ሁሉ ፕሬዚዳንት ትራምፕ በማህበራዊ ሚዲያዎች እየወጡ የሚናገሯቸው ነገሮች ለሰላሙ ስምምነት እየጠቀሙ አይደለም። ስለዚህ አሁን እንደገለጽከው ምክትል ፕሬዚዳንት ጄዲ ቫንስን ጨምሮ የአሜሪካ ልዑክ ወደ ፓኪስታን እንደሚያመራ ተገልጿል። ያም ሆኖ ከኢራን ደግሞ አሁንም በጫና በቁንጥጫ በእርግጫ ወደ ሰላም የምንመጣበት መንገድ የለም፣ ሁለታችንም በተከባበረ መንገድና እምነትን ማዕከል ባደረገ መንገድ ካልሆነ ወደ ስምምነት አንሄድም ብለው እስካሁን ድረስ የተረጋገጠ መረጃ የለም እና ሊሆን የሚችለው ነገር ምናልባት ሰላም እንኳን የሚመጣ ከሆነ የጊዜ ማራቂያና ይሄ ማዕቀፍ የምንለው ወደ ሰላም ስምምነት የሚያመጣ ቴክኒካዊ ስምምነት ላይ ሊደረስ ይችላል እንጂ ሙሉ በሙሉ የሰላም ስምምነት ይገኛል የሚል እምነት የለኝም።
እንደው አቤ፣ አንተም ስታነሳ እንደነበረው በተለይ ፕሬዚዳንት ዶናልድ ትራምፕ በተለያዩ አጋጣሚዎች የሚያወጧቸው መግለጫዎች የሚሰጧቸው መረጃዎች አወዛጋቢ ናቸው። እንደውም አንዱ መረጃ ምንድን ነው የሚለው እስከ ነገ ድረስ ነገ ረቡዕ ድረስ ኢራን ስምምነት ላይ ማደርስ ከሆነ ጥቃት እንደሚፈጸም ቦምብ እንደሚፈነዳ ማስፈራሪያ ዘል መረጃ እያወጡ ነው የሚገኙት። ይሄኛውስ ነገር እንደው ጫና ሊፈጥር ይችላል ኢራን ላይ?
እንግዲህ ከአሜሪካ ወይም ደግሞ በተለይም ከዶናልድ ትራምፕ አንጻር ሁለቱንም ያደርጋል የሚል እምነት ያለው አሁን በአሁኑ ሰዓት ከኢራን የበለጠ ዶናልድ ትራምፕ የሰላም ስምምነቱን የሚፈልጉት ይመስለኛል፣ ባለው ፖለቲካዊ፣ ኢኮኖሚያዊ እና አጠቃላይ ዓለም አቀፋዊ ጫና መነሻነት። ያም ሆኖ ግን ይህንን ስትራቴጂ ተግባራዊ ማድረጋቸው አንደኛ ይሄ ሴንስ ኦፍ እርጀንሲ የሚባለው ነገር ድንገተኛ አስቸኳይነት ስሜት የመፍጠር ሀሳብ ነው ያለው። ሁለተኛ ደግሞ ይሄ ዝም ብሎ የውሸት ማስፈራሪያ ብቻም አይደለም። አሜሪካ ከፍተኛ የሚባል የጦር ኃይሏን በዛ አካባቢ ላይ፣ ስለዚህ ኢራን እንድትደነግጥና እንድትፈራ የማድረግ ፍላጎት አለ። በሶስተኛነት ደረጃ ላይ ደግሞ በድርድር ላይ የበላይነትን ለመፍጠር የሚሰጥ አይነትም ስሜት አለ። ዋናው ችግሩ ምንድን ነው? ሁለቱም የተሳሳተ ሀሳብ ይዘው ወደማይሆን ወደማይፈታ እጅግ በጣም ሰፊ ወደሆነ ቀጠናዊ ችግር ሊገቡ የሚችሉበት ሁኔታ ሊኖር ይችላል። ስለዚህ ዋናው ዓላማው ግን ኢራንን ወደ ጠረጴዛ የማምጣት ግፊት ነው። ግን ኢራኖች ደግሞ ብቻችሁን ጠረጴዛውን ወደ ሽንፈት ጠረጴዛ እየቀየራችሁት ነው እያሉ ነው እና ብዙ እየሰራ አይደለም።
እንደው ከዚህ ጋር ተያይዘው ለጦርነቱ መቀስቀስ ምክንያት ነው ተብሎ በተደጋጋሚ ሲነሳ የነበረው የኒውክለሩ ጉዳይ ነው እና አሜሪካ የኢራን ማዕቀቦች እንዲነሱ ሙሉ በሙሉ የበለጸገውን ዩራኒየም አሳልፋ እንድትሰጥ የሚጠይቁ ሀሳቦች ይንጸባረቃሉ። ከዚህ አንጻርስ እንደው ለድርድር ምቹ ሁኔታ የሚፈጥርበት አጋጣሚ አለ?
ሁለቱም ያቀረቡት በጣም የተራራቀ ጽንፈኛ የሚባሉ ማክሲማሊስት የምንለው አይነት አቋም ነው። አሜሪካ በጭራሽ የበለጸገ ዩራኒየም ክምችት ሙሉ በሙሉ ከኢራን እንዲወገድ እና እጅ እንድትሰጥ እየወተወተች ነው። የትራምፕም አቋም እንደዛ ነው፣ በግልጽ ነው የሚናገሩት። ኢራናውያን በበኩላቸው ዩራኒየም የማበል ጸግን ስራ ልክ እንደ አንድ የሉዓላዊነት ጥያቄ የስትራቴጂክ መብት አድርገው ነው የሚያዩት። ከዛ ውጭ ደግሞ በህዝባቸውም ከፍተኛውን የፖለቲካ ጫና አላቸው። እንደምናውቀው እንደ ሊቢያ ያሉ ዩራኒየምን ወይም የኒውክሌርን ፕሮግራማቸውን ሙሉ በሙሉ የተዉ ሀገሮች መጨረሻ ላይ ምን እንደሆኑ ይታወቃል። ለኖርዝ ኮሪያ አይነት ደግሞ ኒውክሌር ያላቸው እንዴት እንደሚፈሩ ይታወቃል። ስለዚህ ያለው ምንድነው ትምህርት እንደዛ ወደዛ የሚያመራ አይደለም። ስለዚህ ሞስት ላይክሊ የሚሆነው ምንድነው ሙሉ በሙሉ ማስወገድ ሳይሆን መጠንን መገደብ ወይም ደግሞ ተከታታይ የሆነ ጥብቅ ቁጥጥር እና እርምጃ የማረጋገጫ ስልቶችን ተግባራዊ ማድረግና በየደረጃው የሚተገበር ማዕቀብ አይነት ነገር ሊኖር ይችላል እንጂ ሙሉ በሙሉ ዜሮ ኒውክሌር የሚለው ነገር ተግባራዊ ይሆናል የሚል እምነት የለኝ።
በመጨረሻ እንደው ከአሜሪካና ከአጋር ሀገራት ጋር ያለውን ግንኙነት እንመልከት። ለማሳረጊያ ያህል በተለይ የአውሮፓ መሪዎች አሜሪካም በኢራን ልታካሄድ ስለምትፈልገው የስርዓት ለውጥ ብዙም ምቾት አይሰማቸውም ወይም ደግሞ ተቃውሟቸውን በተለያዩ አጋጣሚዎች ሲያሰሙ ቆይተዋል። በተለይ ደግሞ ከእንደነ ጀርመን ካሉ ሀገራት የሚሰነዘሩ ተቃውሞች በአሜሪካ ላይ ግፊት እያሳደሩ ነው የሚለውም ስሜት ከዚህ አንጻር ይነሳል። ይሄስ በአሜሪካና በአጋሮቿ መካከል በሚኖረው ግንኙነት ላይ የሚያሳድረው ተጽዕኖ ምንድን ነው?
ምንም ጥያቄ የለውም፣ ከፍተኛ የሆነ ፖለቲካዊ ተጽዕኖና ጫና መፍጠሩ አይቀርም። ግን አሜሪካንን ወደፊትና ወደኋላ እንዳትራመድ የሚያደርግ አቅምም ደግሞ የለውም። እንዳልከው አውሮፓ በተለይ ውጥረትን ለመቀነስና ዲፕሎማሲያዊ መፍትሄ ቅድሚያ እንዲያገኝ ይፈልጋሉ። አንድ ሁለተኛ በማስገደድ መንግስት ለውጥ የማምጣቱን እርምጃ ይቃወማሉ። ይሄ ምንድን ነው የሚያስከትለው? አሜሪካ ለምሳሌ የተለያዩ ማዕቀቦችን ለማውጣትና ለማስፈጸም ዓለም አቀፋዊ የሆነ ህጋዊ የሆነ ጥምረትን ለመፍጠር ያላትን ፍላጎት ይገታል ማለት ነው። ያም ሆኖ ግን አሜሪካ ከአገሯ ብሔራዊ ደህንነት ጋር በተያያዘ የራሷን ዩኒላተራል የሆኑ አቋማችን ስትወስድ ታይታለች። ስለዚህ የምናየው ነገር የሚሆነው ምንድን ነው? አሜሪካ አሁንም ዲፕሎማሲያዊ ጥረቶችን ትቀጥላለች። ያም ሆኖ እንዳየ ነው በራሷ ፍላጎት ደግሞ ብቻዋን እርምጃ መውሰዷን የምታቆም አይነት አትመስለኝም። ግን ጫና መፍጠሩ አሜሪካንን ያሰበችውን ነገር ባሰበችው ፍጥነትና ባሰበችው መጠን ወደ ተግባር ለመመንዘር ግፍ ትንሽ የሚሆን ጫና መፍጠሩ የማይቀር።
አበበ ፈለቀ ከዋሽንግተን ዲሲ አመሰግናለሁ።
አመሰግናለሁ።
አድማጮቻችን በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፍላችሁን የዕለተ ማክሰኞ የቀጥታ ስርጭታችንን ነው። የዜና መጽሔታችን በዚሁ ተጠናቀቀ።